ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የሰው ሕይወት በጠፋበት በሰሜን ወሎ ዞን ቆቦ ከተማ በተቀሰቀሰው ተቃውሞና ግጭት ዛሬ ደግሞ ወጣቶች ከቤቶቻቸው እየታፈሱ መሆናቸውን ነዋሪዎች ተናግረዋል። ዝርዝሩ በዕለቱ አብይ ርዕስ ይቀርባል። ጤና ይስጥልን፣ እንደምን አመሻችኋል የተከበራችሁ አድማጮቻችን። የዛሬ አርብ ጥር 18 ቀን 2010 ዓ.ም ምሽት ምሽት አስተናጋጆች ሰለሞን ክፍሌና
አዲሱ አበበ አብረናችሁ እናመሻለን። ብርሃን ኃይሉ ፕሮግራሙን ትመራለች።
በቅድሚያ የዕለቱን ዜናዎች እናሰማለን። መልካም ምሽት።
አያሌ የአፍሪካ አገሮች መሪዎች ለአመታዊው የአፍሪካ ህብረት ጉባኤ ከነገ በስቲያ እሁድ አዲስ አበባ ኢትዮጵያ ውስጥ እንደሚሰበሰቡ ተገለጠ። የዘንድሮው ጉባኤ ኢላማ ሙስናን በመዋጋት ላይ ያተኩራል ተብሏል። ፕሬዚዳንት ዶናልድ ትራምፕ በአፍሪካ ላይ የሰጡት አስነዋሪና አጸያፊ ቃል በእጅጉ እንዳሳዘናቸውና እንዳስቆጣቸው የህብረቱ ሊቀመንበር ሙሳ ፋቂ መሐመድ ለአፍሪካ ውጭ ጉዳይ ሚኒስትሮች በዚህ ሳምንት መግለጻቸው አይዘነጋም። አፍሪካ በዚህ አስተያየት ከተሰማት ከባድ ድንጋጤ ገና አልወጣችም ያሉት የህብረቱ ሊቀመንበር ጥላቻና ማግለል የተቀላቀለበትን ይህን አስተያየት አፍሪካ በዝምታ የምታልፈው አይሆንም ሲሉም ተደምጠዋል።
ፈረንሳይ ውስጥ የሚገኙ ፖሊሶች አዲስ ፍልሰተኞች ይቅርታ፣ የተባበሩት መንግስታት ድርጅት ሁለት የረድኤት ድርጅቶች ዛሬ ባወጡት መግለጫ በዚህ ሳምንት መግቢያ በየመን የባህር ወደብ በሰጠሙት 30 ስደተኞች ሞት የተሰማቸውን ሐዘን ገልጸዋል። መግለጫ ያወጡት ሁለቱ ድርጅቶች ዓለም አቀፉ የፍልሰተኞች ድርጅት IOM እና የተባበሩት መንግስታት ድርጅት የስደተኞች መስሪያ ቤት UNHCR ናቸው። አደጋው የደረሰባቸው 152 ፍልሰተኞች ከሶማሊያና ከኢትዮጵያ ሲሆኑ አሸጋጋሪዎች በጅቡቲ በኩል ይዘዋቸው ሊወጡ መሞከራቸው ተገልጧል። ባለፈው እንደ አውሮፓውያን ዘመን አቆጣጠር 2017 ዓ.ም ወደ የመን ለመዝለቅ የሞከሩ ከ87,000 በላይ ፍልሰተኞች ለአደጋ መጋለጣቸው ይታወቃል።
ከላይስ ፈረንሳይ ውስጥ የሚገኙ ፖሊሶች አዲስ የፍልሰተኞች ካምፕ ቻነል ወደብ አካባቢ እንዳይቋቋም እያደረጉ መሆናቸው ተገለጠ። ትናንት ፖሊሶች አዳዲስ ፍልሰተኞችን ከቦታው በአስለቃሽ ጋዝ ሲያባርሩ መዋላቸው ተሰምቷል። አንድ የ16 ዓመት ኤርትራዊም በዚሁ ፖሊሶች በወሰዱት ከባድ እርምጃ ሳቢያ አይኑን ማጣቱንና ጭንቅላቱን መጎዳቱም ታውቋል። ካትሪን ፊል ከቪኦኤ ኪም ሊውስ ጋር በሰጠችው መግለጫ መሰረት
የኬንያ ምርጫ ኮሚሽን የተቃዋሚውን ኃይል ራይላ ኦዲንጋን በመጪው ሳምንት በፕሬዝደንትነት ቃለ መሐላ አስፈጽማለሁ ይላል። የተቃውሞ መሪዎች ባለፈው ዓመት በተካሄደው ፕሬዝደንታዊ ምርጫ ያሸነፉት ኦዲንጋ ናቸው ነው የሚሉት። ፕሬዝደንት ኡሁሩ ኬንያታ በመጀመሪያውና በሁለተኛው የማጣሪያ ምርጫ አሸንፈዋል ተብሎ በፕሬዝደንትነት ስራቸውን ቀጥለዋል። የአሜሪካ ድምፅ ራዲዮ ዘጋቢ መሐመድ ዩሱፍ ከናይሮቢ የላከውን ዘገባ አዳነች ፍሳዬ ታቀርበዋለች።
ናሳ በሚል አጽሮት የሚታወቀው የኬንያ ተቃዋሚዎች ጥምረት የድርጅቱ መሪ ራይላ ኦዲንጋንና በምክትል ፕሬዝዳንትነት የተወዳደሩት ካሎንዞ ሙሴካን ቃለ መሐላ በማስፈጸም እቅዳችን እንጸናለን ብለዋል። ተቃዋሚዎቹ ኦዲንጋ ኡሁሩ ኬንያታን በ300,000 ድምፅ አሸንፈዋል ይላሉ። ዋናው የተቃዋሚዎች ባለሥልጣን ጄምስ ኦሬንጎ ያብራራሉ።
ራይላ ኦዲንጋ በኬንያ ሪፐብሊክ ፕሬዝዳንትነት ቃለ መሐላ የሚፈጽሙበትን ምክንያት የሚጠራጠር ሰው ካለ ሰነዱን ሲመረምሩ ራይላ ኦዲንጋና የተከበሩት ካሎንዞ ሙስዮካ ማሸነፋቸውን ብቻ ሳይሆን እኛ የወሰድነውን አቋም መከተል እንዳለባቸው ይረዳሉ።
እንደ አውሮፓ አቆጣጠር ባለፈው ነሐሴ 8 ቀን ኬንያ በተካሄደው ምርጫ ኬንያታ ማሸነፋቸው ቢገለጽም በምርጫው ውጤት ላይ የተዛቡ ነገሮች ተስተውለዋል በሚል የሀገሪቱ ከፍተኛ ፍርድ ቤት ሰረዘው። ነፃው የሀገሪቱ የምርጫና የድንበር ኮሚሽን የማጣሪያ ምርጫ አዘጋጅቶ ኦዲንጋ አልሳተፍም በማለታቸው ኬንያታ በድጋሚ በቀላሉ ሊያሸንፉ ይችላል። ተቃዋሚ ምክር ቤት አባል ጎድፍሪ ኦሶትሲ የምርጫ መዛባቶች መቆም አለባቸው ብለዋል።
በምርጫ ፍትህ እንዲኖር መጠየቅ አለብን። አሁንም ሆነ ወደፊቱ እንዴት ነው መቀጠል ያለብን? እንደዚህ አይነት ነገር መቀጠል ስለሌለበት ከባድ የምርጫ ሂደት ለውጥ ማድረግ ያስፈልጋል። ምክንያቱም ህዝባችን ውጤቱ በሚሰረቅበት ምርጫ እንዲሳተፍ ማድረግ የለብንም።
የኬንያ ተቃውሞ መሪዎች ለኬንያ አስተዳደር ዕውቅና አንሰጥም ብለዋል።
አዲሱ የደቡብ አፍሪካ ገዢ ኤንሲ ፓርቲ መሪ ስልጣን ከፕሬዝዳንቱ ጄኮብ ዙማ ላይ ለመውሰድ እየሞከሩ መሆናቸው ተሰማ። በዚህ ርምጫቸው ግን ከዙማ ደጋፊዎች ጋር ተጋጭተው የመንግስቱንም ህልውና እንዳናጉ ከፍተኛ ጥንቃቄ ሊያደርጉ ይገባል ይላሉ ተንታኞች። አዲሱ መሪ ሲሪል ራማፎሳ ባለፈው ታህሳስ ወር ነው የኤንሲ መሪ ሆነው በመመረጥ ጄኮብ ዙማን የተኩት። ዙማ ደግሞ ተደጋጋሚ የሙስና ክስ ሲቀርብባቸው እንደቆየ አይዘነጋም።
አድማጮች፣ ይህ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምጽ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት ነው። የአሜሪካን ጥቅም ማስቀደም ዋናውና ቀዳሚው አጀንዳቸው መሆኑን ፕሬዚደንት ዶናልድ ትራምፕ አስታውቀዋል። ትራምፕ ይህን ያስታወቁት በስዊዘርላንዷ ከተማ ዳቮስ እየተካሄደ ባለው የዓለም ምጣኔ ሀብት መድረክ ላይ ባሰሙት ንግግር ነው። የማንኛውም አገር መሪ አገሩን እንደሚያስቀድም ሁሉ እኔም አሜሪካ ትቅደም የሚለው መፈክሬ ቋሚ ነው ያሉት ትራምፕ፣ ይህን ስንል ግን አሜሪካ ብቻዋን ማለት አይደለም ሲሉ ተናግረዋል። አሜሪካ ስታድግ፣ አሉ ትራምፕ በዚሁ በዳቮሱ ጉባኤ ላይ ባሰሙት ንግግራቸው፣ ዓለምም ታድጋለች። የሚስተር ትራምፕ ፖሊሲ ዓለም አቀፍ የንግድ ስምምነቶችና ውሎች እንደገና እንዲፈተሹ ወይም ለድርድር እንዲቀርቡ የሚጠይቅ ሲሆን ዋሽንግተንም በአንዳንድ ገቢ ሸቀጦች ላይ አዳዲስ ታሪፎችን እንድትጥል አድርጓታል። የዳቮስ መድረክ ተሳታፊዎች ዛሬ በዓለም ውስጥ እየታዩ ያሉ የአመለካከት ግጭቶችን ማስተናገድ ይኖርበታል እየተባለ ነው።
የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ልዩ አማካሪያቸውን ሮበርት ሙለርን አባረዋል ብለው ኒውዮርክ ታይምስ እና ዋሽንግተን ፖስት ጋዜጦች ያወጧቸውን ዘገባዎች አስተባበሉ። ፕሬዚዳንቱ ይህን ያስተባበሉት በስዊዘርላንዷ ከተማ ዳቮስ እየተካሄደ ባለውና የዓለም መሪዎች እየተሳተፉ በሚገኙበት የዓለም ምጣኔ ሀብት መድረክ ላይ ባሰሙት ንግግር ነው። ትራምፕ ሰዎች፣ ይህ የሐሰት ወሬ ነው፣ የተለመደ የኒውዮርክ ታይምስ ፌክ ኒውስ ማለትም የፈጠራ ወሬ ሲሉ ተደምጠዋል። ፕሬዝዳንቱ በዚህ የስዊዘርላንድ ጉዞ አሜሪካ ትቅደም የሚለውን አጀንዳቸውን ያብራሩበታል ተብሎም ይጠበቃል።
ኢሚግሬሽንን በተመለከተ ዋይት ሃውስ ትላንት አንድ አስታራቂ ሐሳብ ለምክር ቤት አባላት ማቅረቡ ተገልጿል። ለምክር ቤቱ አባላት የቀረበው ይህ አስታራቂ ሐሳብ ከወላጆቻቸው ጋር ወደ ዩናይትድ ስቴትስ መጥተው በጥገኝነት ለሚኖሩና ድሪመርስ በመባል ለሚታወቁ ሕፃናት ከአንዳንድ ቅድመ ሁኔታ ጋር ዜግነት የማግኘት ዕድል እንዳለውም ታውቋል። በዳካ ፕሮግራም አማካይነት ዩናይትድ ስቴትስ ውስጥ እንዲኖሩ የተፈቀደላቸው ተጠቃሚዎች እንደ ሥራ፣ ትምህርትና ጥሩ ስነ ምግባር የመሳሰሉትን መስፈርቶች ጨምሮ ከ10 እስከ 12 ዓመት ባለው ጊዜ የዜግነት ጥያቄ ማቅረብ እንደሚቻልም ተመልክቷል። ፕሬዚደንት ትራምፕ ይህን ያቀረቡትን ሐሳብ በተመለከተ ለጋዜጠኞች ሲናገሩ በሰጡት ፍንጭ እነዚህ 1.8 ሚሊዮን ሕፃናት ሊጨነቁ እንደማይገባቸው ገልጸዋል።
ደቡብ ኮሪያ ውስጥ በሚገኝ አንድ ሆስፒታል በደረሰ የእሳት ቃጠሎ እስካሁን በተረጋገጠ ቁጥር 41 ሰዎች ሞቱ፣ ቁጥሩ ደግሞ ሊጨምር ይችላልም ተብሏል። በቃጠሎው ከ70 በላይ ሰዎች የቆሰሉ ሲሆን 10ሩ በጽኑ ነው የተጎዱት። ከዋና ከተማው ሶል 300 ኪሎ ሜትር በስተደቡብ ሚሪያን ከተማ በሚገኘው ሴጆንግ ሆስፒታል ውስጥ ድንገተኛ ክፍል የተነሳው ቃጠሎ የጀመረው ዛሬ አርብ ማለዳ ላይ ነው ተብሏል። የድንገተኛ አደጋ አስወጋጅ ቡድን ወደ ስፍራው በመሄድ እገዛ ያደረጉ ሲሆን ወደ 200 ያህል ህሙማንን የሚያስተናግደው የዚህ ሆስፒታል 94 ሰራተኞችም በሙሉ በደህና በሰላም እንዲወጡ መደረጋቸው ታውቋል። የደቡብ ኮሪያው ፕሬዝዳንት ሙን ጄኢን ከፍተኛ ባለስልጣኖቻቸውን ይዘው ባደረጉት አስቸኳይ ስብሰባ ማንኛውንም እርዳታ በመስጠት የሟቹን ቁጥር ለመቀነስ ጥረት እንዲደረግ አዘዋል።
የቬኔዙዌላው ተቃዋሚ ጥምረት በመጪው ፕሬዝዳንታዊ ምርጫ እንዳይወዳደር ከፍተኛው የአገሪቱ ፍርድ ቤት አግዷል። ይህም ውሳኔ በህዝብ ዘንድ ብዙም ተቀባይነት የሌላቸው ግራ ዘመሙ ፕሬዚደንት ኒኮላስ ማዱሮ በቀላሉ እንዲያሸንፉ ጥርጊያውን ያመቻቸ መሆኑ ተነግሯል። ለምርጫው የፓርቲዎችና የተወዳዳሪዎች ምዝገባ በዚህ ሳምንት ይፋ ይሆናል ተብሎ ተጠብቆ ነበር። ዳሩ ግን ጠቅላይ ፍርድ ቤቱ በትላንትናው ዕለት ምዝገባው ለስድስት ወራት እንዲራዘም ለብሔራዊ ምርጫ ምክር ቤቱ ትዕዛዝ አስተላልፏል። ፍርድ ቤቱ ለዚህ ውሳኔ የሰጠው ማብራሪያ የለም። ፕሬዚደንታዊ ምርጫው ለተቃዋሚ ተወዳዳሪዎች የመሳተፍ ዕድል በሚያገኙበት በመጪው ሚያዝያ ወር መጨረሻ ላይ እንደሚካሄድ ታውቋል።
በመጨረሻም ማዕከላዊ ምስራቅ አፍጋኒስታን ውስጥ ዛሬ አርብ የደረሰ የሮኬት ፍንዳታ ብዙዎቹ ህጻናት ያሉባቸው 7 ሲቪሎች ተገደሉ፣ ሌሎች 8 ይቅርታ 3 ቆሰሉ። ለዚህ ጋዝኒ ክፍለ ሀገር ውስጥ ለደረሰው ጥቃት ማን ኃላፊ እንደሆነ አወዛጋቢ የሆኑ ዘገባዎች እየወጡ ናቸው። አንድ ክፍለ ሀገሩ መንግስታዊ አስተዳደር ቃል አቀባይ ለቪኦኤ እንደተናገረው ለበርካታ ሲቪሎች ሞት ምክንያት የሆነውን ጥቃት ቋራ ባኺ መንደር ላይ ያደረሰው ታሊባን ነው። የጋዝኒ ክፍለ ሀገር ምክር ቤት አባል ሐሰን ሪዛ ዩሱፍ ለቪኦኤ በሰጡት ቃል ደግሞ ጸረ አማጽያን ጥቃት እየተካሄደ ባለበት ወቅት የአፍጋኒስታን ኃይሎች የአየር ጥቃት በሲቪሎች ላይ አድርሰዋል። ይሄኛው ጥቃት ደግሞ 7 ህጻናትና አንዲት ሴት ገድሏል። ለጥቃቱ ተጠያቂ ታሊባን ነው የተባለውን የቡድኑ ባለስልጣናት አልተቀበሉትም። ዜናው አበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው።
የሰዓቱን ዜና ነበር ያሰማናችሁ። ወደ ኋላ ማለት ሁለተኛው አጋማሽ ከሚቀርቡ ዝግጅቶች አንዱን ለቅምሻ እናስታውስ።
ኢህአዴግ ባለፉት 27 ዓመታት ሀገሪቱን ሲመራ የሰራው መሰረታዊ የሚባለው ስህተት እኔ ስህተት የለማም ነው ወይም በሌሎች ሰዎች አገላለጽ ጊዜ የሚጠብቅ የተቀበረ ፈንጂ የሚመስል አሁን ጊዜው ደርሶ ሀገሪቱን በጣም ወዳልተጠበቀ ትርምስ ውስጥ እየከተታት ነው።
ኢህአዴግ እና ከነ አጋሮቹ የሀገሪቷን ፖለቲካ ሲወጥ ጠቅልለው ሲይዙ በፊትም ጠቅልለው ይዘዋል፣ ግን ሲምቦሊክ ተምሳሌታዊ ዋጋ አለ።
የፕሮግራሙ ሳምንታዊ ሰጥ አገባ ነው። ተከራካሪዎቹ የዋዜማ ኢንተርኔት ራዲዮ አዘጋጅ አርጋዋሽ እኔ ከኦስተን ቴክሳስ፣ የሆን አፌርስ የኢንተርኔት አምደኛው ደግሞ ዳንኤል ብርሃኔ ከአዲስ አበባ። ሁለቱ ጋዜጠኞች በወቅታዊ የአገሪቱ የፖለቲካ ትኩሳት ዙሪያ የሚያደርጉት ክርክር በሁለተኛው አጋማሽ እንዳልነው ይቀርባል። ተጠባበቁ። አሁን የዕለቱ አብይ ርዕስ
በሰሜን ወሎ ዞን ቆቦ ከተማ ከማክሰኞ ጀምሮ በተቀሰቀሰ ተቃውሞና ግጭት የሰው ሕይወት መጥፋቱና ንብረት መውደሙ የሚታወስ ሲሆን በዛሬው ዕለት ደግሞ ወጣቶች ከየቤታቸው እየታፈሱ መሆኑን ነዋሪዎች ገልጸዋል። ዛሬ ከተማዋ በከፊል የተረጋጋች ብትመስልም ቁጥራቸው የበዛ የመንግስት አጣቂዎች በከተማው ውስጥ እንደሚገኙ ተነግሯል። የአማራ ክልል ርዕሰ መስተዳድር አቶ ገዱ አንዳርጋቸው በአማራ ክልል ቴሌቪዥን ጣቢያ በሰጡት መግለጫ የችግሩ መሰረት በህብረተሰቡ ዘንድ ሲጠራቀም የቆየ ቅሬታና ብሶት መሆኑን ገልጸው ህዝቡ የሚያነሳቸው ችግሮች የፓርቲው ማለትም የብአዴን ችግር መሆኑንም ጠቅሰዋል። ጽዮን ግርማ የዛሬን የቆቦ ከተማ ውሎ በተመለከተ ዝርዝር አላት።
በወልዲያ ከተማ በጥምቀት በዓል አክባሪዎች ላይ የተፈጸመውን ግድያ የተቃወሙና በእርሱም የተቆጡ ወጣቶች የቆቦ ከተማውን ህዝባዊ ተቃውሞ አካሂደዋል ብለውናል በትላንትናው ዕለት ያነጋገርናቸው የቆቦ ከተማ ነዋሪዎች። በዚህም ምክንያት ማክሰኞ ጥር 14 2010 ዓ.ም የተቀሰቀሰው ተቃውሞ ቀስ በቀስ ተባብሶ በከተማው ነዋሪዎችና በመንግስት አጣቂዎች መካከል ጦርነት መሰል ግጭት እንዲከሰት አድርጓል ብለውናል። እስካሁን በመንግስት በኩል የሰው ህይወት መጥፋቱን ከመግለጽ ውጪ በቁጥር የተሰጠ መረጃ ባይኖርም ያነጋገርናቸው ነዋሪዎች ግን የ7 ሰው ህይወት ማለፉን በትላንትናው ምሽት ገልጸውልናል። ከሰው ህይወት መጥፋት በተጨማሪ የመንግስት የግለሰቦችና የባለ ሀብቶች ንብረት በከፍተኛ ሁኔታ መቃጠሉን ተናግረዋል። የዛሬውን ዕለት ውሎ የጠየቅናቸው ነዋሪዎች ዛሬ ከተማው በአንጻሩ የተረጋጋ ቢመስልም የመንግስት ታጣቂዎች ከተማውን መቆጣጠራቸውን ይናገራሉ። ስሙንና ማንነቱን እንድንደብቅ ድምጹንም እንድንቀይር የጠየቀን ወጣት የዛሬውን ሁኔታ ያስረዳል።
ታጣቂዎች ዝናብ ላይ እየወሰዱ ነው ያሉ በግሩፕ በግሩፕ እየሆኑ ወጣት አስፋልት አለቀ ቀንጣታ ውስጥ ከተማ የተራ ግማ መስላለ ቀን 8 ሰዓት አካባቢ መከላከያ እንደ ከተማን በሁሉም አቅጣጫዎች ያሉ ህዝቡን በመምታት ላይ ያሉት ህዝቡን እነሱም ወጣቱ ግን እንዳለ ነው። እዚህ ግስቃን አስፋልት አለቀ ማክሰኞ የተጀመረበት ጣራላል ቀስ ጀምሮ እስካሁን ድረስ የተቀሰፈ ሱቅ የለም። የንግድ ቦታዎች ሁሉም ዝግ ናቸው። ትምህርት ቤቶች ዝግ ናቸው። አልተከፈቱም። መንገዶች ሁሉ ተዘጋግተዋል።
ሌላው በከተማው ኗሪ ሆኑና በትላንትናው ምሽት አነጋግራናቸው የነበሩ አዛውንት የዛሬውን ያከባቢያቸውን ሁኔታ ጠይቀናቸው ነበር። የክልሉ ባለስልጣናት ሁኔታውን ለማየትና ለማረጋጋት ቆቦ ከተማ መግባታቸውን ገልጸውልናል።
ቆቦ ዛሬ 4 ሰዓት ሲቶሰነ የወጣቶች እንቅስቃሴ ነበር። ያዳም ሰዓት ብቻ በልዩ ሁኔታ በተጠናከረ ሁኔታ በየሊት ይገኙ ወጣቱን እጅግ በከፋ ሁኔታ ተደብድበው ነበር። ከ8 ሰዓት ደረጃ እጅግ በከፋ ሁኔታ አሁን በድብደባ ላይ ናቸው። በጣም ስጋት ያላቸው የአዳም ሰራዊቶች ናቸው። ለእንደ ግሬት ገብቶ ከእናት ውስጥ ገብቶ እየመጡት ነው የሚደበድቡ። እኔ ደግሞ አሁን ወጥቼ እየተከታተልኩ ነበር። ወይም አንዳንዶቹ አስገባ ምናምን ብለን አሁን ነው ወደ ቤት የገባሁት። አሁን አንድ ስድን ሚራት መሀል የሚታጠረ በቃ ፎቶግራፍ ከይዟል፣ ትንብዙ ከይዟል። ወይ መኪና ኦራል መኪና አለ። ከኦራል መኪና እየጣሉ እየደበደቡ ጡንቻ ጡንቻቸውን ነው የሚመታቸው። ከመጣቸው በኋላ ሸረት ሲሉ
ሀገሪቱን የሚመራው ገዢው ፓርቲ ኢህአዴግ ለ18 ቀናት ግምገማ አካሂዶ ችግሮችን እንደሚያስተካክል ከገለጸ ቅርብ ቀናት ተቆጥረዋል። ነገር ግን ከዚህ በኋላ በዚህ ሳምንት ብቻ በርካታ ሁነቶች በሀገሪቱ ተከስተዋል። በወልዲያና በሞያሌ ሞቶች፣ በወልቂጤ ደግሞ ህዝባዊ ተቃውሞ ተነስቷል። በቆቦ ከተማ ደግሞ ተቃውሞ ወደ ግጭት፣ ሞትና ቃጠሎ እስር መከሰቱን ነዋሪዎች ተናግረዋል። በቆቦ ከተማ ነዋሪ የሆኑ የ80 ዓመት አዛውንት ቀውሱ አሳሳቢ ነው ይላሉ።
እንግዲህ ቆቦ ወደ 20 ዓመት ይሆነኛል። ስሜ እንኳ ቢሰርም ምንድን ምን ያደርጋል? ስሜ በጣም የሚያሳዝን ነው። ደስም አይልም። እንደ የሚያስለቅስና የሚያሳዝን ነው። ለሀገራችን ደስታም ሆነ ታሪኳን የሚያጎድፍ ነው። ወገን በወገኑ ላይ የሚፈጸመው ድርጊት በውጭ የምንሰማው ዜና እዚህ በእኛ እድሜ ማየታችን አሳዛኝ ነው። እኛ ኢትዮጵያውያን ታሪካችን እርስ በርስ ሳይሆን በውጭ ጥላት በአንድነት በመነሳት አሳፍሮ ነጮችን በመመለስ የነበረን ኃያልነትና ተሰሚነትና ክብር እርስ በርስ በመናከስና እርስ በርስ ደም በመቃላት የምናየው ገጽታ ሁላችንንም ቅስም የሚሰብር ነው። እኔም ማዝነው በዚህ እድሜ አይናችን የምናየት ነው። በጣም የሚያሳዝነው
የአማራ ክልል ርዕሰ መስተዳድር አቶ ገዱ አንዳርጋቸው በዛሬው ዕለት ለአማራ ክልል የቴሌቪዥን ጣቢያ በሰጡት መግለጫ ችግሩ የብአዴን ነው ብለዋል።
የሰው ሕይወትም አልፏል፣ ንብረትም ውድመት ደርሷል። በዚህ አጋጣሚ በደረሰው የሰዎች ሕይወት ህልፈትና የንብረት ውድመት በክልሉ መንግስት ስም የተሰማኝን ሐዘን እየገለጽኩ ለተጎጂ ወገኖች መጽናናቱን እመኛለሁ። የዚህ ችግር መሰረቱ እንግዲህ በህብረተሰቡ ዘንድ ሲጠራቀም የቆየ ቅሬታ አለ፣ ብሶት አለ። ይሄ ቅሬታና ብሶት በህብረተሰቡ ዘንድ ሲከማች ቆይቶ በተለይም ደግሞ በወጣቱ የህብረተሰብ ክፍል በርካታ አንገብጋቢ ጥያቄዎች ሳይመለሱ የቆዩበት ሁኔታ አለ። እነዚህ ችግሮች ባለመመለሳቸው ምክንያት በወጣቱ የህብረተሰብ ክፍል ከጊዜ ወደ ጊዜ እየተከማመሩ የቆዩ ችግሮች አሁን ለደረሰው ጉዳት አድርሰውናል። እነዚህን ችግሮች ለመፍታት በአገር ደረጃም ሆነ በክልል ደረጃ ጥረቶች እየተደረጉ ይገኛሉ። በተለይም ደግሞ በቅርቡ ኢህአዴግ በአገር አቀፍ ደረጃ ባደረገው ግምገማ ህብረተሰቡ የሚያነሳቸውን ችግሮች በዝርዝር ገምግሞ የመፍትሄ አቅጣጫዎችን አስቀምጧል። እነዚህ ህዝቡ የሚያነሳቸው ችግሮች በመሰረቱ የማንም ችግሮች አይደሉም፣ የብአዴን አመራር ችግሮች ናቸው። የአማራ ክልልን ህዝብ የሚያስተዳድረው የሚመራው ብአዴን ነው። እነዚህን ችግሮች የመፍታት ኃላፊነት የብአዴን ችግር ነው እና ይህንን ኃላፊነቱን ባለመወጣቱ ምክንያት የተፈጠሩ ችግሮች ናቸው ብለን ነው የምናምነው። እነዚህ ችግሮች አፈታት ግን ምንም እንኳን የአመራር ድክመት የወለዳቸው ችግሮች ቢሆኑም የችግሮቹ አፈታት በሰላማዊ መንገድ መሆን አለበት ብለን እናምናለን። ሰሞኑን በወልዲያ ከተማና በቆቦ ያየነውም ይህንን ጥፋት ነው ማለት ነው። በዚህ ጥፋት ደግሞ ዋነኛ ተጎጂዎቹ የከተሞቹ እና የአካባቢው የህብረተሰብ ክፍሎች ናቸው።
በሌላ በኩል በስደት ላይ ያለው ህጋዊ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቅዱስ ሲኖዶስ ዋና ጽህፈት ቤት ይህንኑ የሀገሪቱን ሁኔታ በተመለከተ መግለጫ ልኮልናል። በዚህ መግለጫ ላይ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በየአመቱ በብሔራዊ ደረጃ የሚከበረውን የጥምቀትን ክብረ በዓል ለማክበር በወልዲያና በአካባቢው ታቦቱን ወይም ታቦተ ህጉን ይዘው ስርዓተ አምልኮ በሚያከናውኑ ካህናትና ምእመናን ላይ ያስለቃሽ ጋዝ ጢስ በመተኮስ ካህናቱ ባስለቃሽ የጋዝ ጢስ ታፍነው እንዲወድቁ በማድረግ ክብረ በዓሉን በማደናቀፍና በክብረ በዓሉ ቦታ በሚገኙ ንጹሃን ዜጎች ላይ እንዲሁም በመላ የሀገራችን ክፍሎች በሚገኙ ወገኖቻችን ላይ የምድር ተሽከርካሪዎችና የአየር ላይ በራሪዎችን በመጠቀም በዘመናዊ መሳሪያ እየተፈጸመ ያለው የጅምላ ጭፍጨፋና ግድያ በብፁዕ ወቅዱስ አቡነ መርቆሬዎስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ የሚመራው በስደት ላይ የሚገኘው ህጋዊ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቅዱስ ሲኖዶስ በጥብቅ ያወግዛል ይላል። መግለጫው አያይዞ በግፍ ለተገደሉት በመላ የሀገራችን ክፍሎች ለሚገኙ ወገኖቻችን በአብያተ ክርስቲያናቱ ጸሎተ ፍትሃት እንዲደረግላቸው ተወስኗል ይላሉ። ቤተሰቦቻቸው ለተገደሉባቸውና በመሪር ሀዘን ላይ ለሚገኙ ወገኖች ቅዱስ ሲኖዶስ ጥልቅ ሀዘን ይሰማዋል ይላል መግለጫው። ለሀገር መከላከያ ሰራዊትና ለፖሊስ አባላት የቀረበ ጥሪ በሚለው የመግለጫ ክፍልም በዓለም ታሪክ እንደሚታወቀው ሁሉ የሀገር መከላከያ ሰራዊትና የፖሊስ አባላት የሀገር ዳር ድንበር በውጭ ወራሪ ኃይል እንዳይደፈር የሀገሩን ዳር ድንበር ያስከብራል፣ የዜጎቹንም ደህንነት ይጠብቃል እንጂ በራሱ ወገን ላይ የጅምላ ጭፍጨፋ ግድያ አይፈጽምም። ስለሆነም በዚህ ፈታኝ ወቅት ጊዜ ከመለውጠው ሐላፊና ጠፊ አገዛዝ የጅምላ ጭፍጨፋና ግድያ ትዕዛዝ መመሪያን በመቀበል ነገ መጠለያ የሚሆናችሁን ወገናችሁን ከመግደል እንድትቆጠቡ ህጋዊ ቅዱስ ሲኖዶስ በእግዚአብሔር ስም ይጠይቃል ይላል መግለጫው። አድማጮች፣ በቆቦ የተከሰተውን ሁኔታ በተመለከተ ቤትና ንብረታቸው የተቃጠለባቸውን ግለሰቦች ይዘን በዝርዝር በሰኞ ምሽት ፕሮግራማችን እንመለሳለን።
የዕለቱን አብይ ርዕስ አስተማን ዜናዎቹ ወደሚተነተኑበት የመጽሔት ክፍለ ጊዜ እንሸጋግራለን። የኦሮሚያ ክልላዊ መንግስት ዛሬ እስረኞችን ፈቷል። በኦሮሚያ ፍትህ ቢሮ ምክትል ፕሬዝዳንትና የኮሙኒኬሽንስ ጉዳዮች ኃላፊ አቶ ታዬ ደንዳአ ለቪኦኤ ቀጣዩን አጭር መግለጫ ሰጥተዋል።
ሙርቴንስ ኦሮሚያ ሲተምቶታ ያዲሱን ሳር ሙርቴንስ ነው ተገርበጅራ
ናምኛከገ በአጠቃላይ እንዲፈቱ የተወሰነው 2345 ሰዎች ናቸው። ከነዚህ ውስጥ 1538ቱ ምህረት ተደርጎላቸው በይቅርታ የተለቀቁ ሲሆን 250 ሰዎች ደግሞ ክሳቸው ተቋርጦ ወጥተዋል። ሌሎች 557 በፖሊስ ምርመራ ስር የቆዩ ነበሩ። የነርሱም ጉዳይ ተቋርጦ እንዲፈቱ ተወስኗል።
በኦሮሚያ ፍትህ ቢሮ ምክትል ፕሬዝዳንቱና የኮሙኒኬሽንስ ጉዳዮች ኃላፊ አቶ ታዬ ደንዳአ ናቸው። የኦሮሚያ ክልላዊ መንግስት ዛሬ እስረኞችን ስለመፍታቱ ለአሜሪካ ድምጽ የተናገሩት ነው የሰማነው። ወደፊት ሰፋ ያለ ዝግጅት ለማቅረብ እንሞክራለን።
ቀጣዩ የመጽሔት ርዕስም እዚያው ኢትዮጵያ ያቆየናል። ኢህአዴግ የሚከተለው አክራሪ ኮሚኒስታዊ ቀኖና ለሀገሪቱ ችግሮች መፍትሄ ለመስጠት አያስችለውም ሲል የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ አስታወቀ። ለሀገሪቱ ችግሮች መፍትሄ የሚገኘው ብሔራዊ ውይይት የሚደረግበት ሰፊ መድረክ ሐቀኛ ካላቸው ተቃዋሚ የፖለቲካ ፓርቲዎች ጋር በማዘጋጀት እንደሆነም አሳስቧል። መለስካቸው አምሃ ዝርዝሩን ልኳል።
መድረክ ዛሬ በጽሑፍ ያሰራጨው መግለጫው ገዢው ግንባር ኢህአዴግ በአሁኑ ወቅት ሀገሪቱ ካጋጠማት ቀውስ ለመውጣት ወስጄዋለሁ ያላቸውን እርምጃዎች የሚያጣጥል ነው። እንደ መግለጫው አባባል ሰሞኑን የኢህአዴግ መንግሥት ለብሔራዊ መግባባት ሲባል የፖለቲካ እስረኞችን እንደሚፈታና በዜጎች ላይ እጅግ ዘግናኝ እና ኢሰብአዊ ድርጊት የሚፈጸምበትን ማዕከላዊ እስር ቤት እዘጋለሁ በማለት የፖለቲካ ውሳኔ ቢያሳልፍም እስከ ዛሬ ግን አብዛኛው የፖለቲካና የህሊና እስረኞች አለመፈታታቸውን ይናገራል። ይህም የኢህአዴግ መግለጫ ለፕሮፓጋንዳ ጠቀሜታ ነው የሚል ጥርጣሬ በህብረተሰቡ ዘንድ እንዳሳደረ ይገልጻል። በመድረክ የጽሑፍ መግለጫ መሠረት ኢህአዴግ እየወሰዳቸው የሚገኙ እርምጃዎች ሀገሪቱን ለአገዛዙ የሚያመቻቹ እንጂ ለተፈጠሩ ችግሮች መፍትሄ የሚሰጡ አይደሉም። ስለሆነም ይላል መግለጫው፣ ለኢህአዴጎች በግልጽ መነገር ያለበት ሁኔታ በሚከተሉት አክራሪ ኮሚኒስታዊ ቀኖና ምክንያት ለሀገሪቱ ችግሮች መፍትሄ መስጠት የማይቻላቸው መሆኑን ነው። በመጨረሻም መግለጫው ጥሪ ያቀርባል። ኢህአዴግ የህዝቡ ጥያቄ መልስ እንዲያገኝ ሀገራቸውን ካደጋ ለመታደግ ከሚፈልጉ ሀቀኛ ተቃዋሚ የፖለቲካ ፓርቲዎችና ሌሎች ወገኖች ጋር በሀገራችን መሰረታዊ ፖለቲካዊ ችግሮችና መፍትሄዎቻቸው ዙሪያ ብሔራዊ ውይይት የሚደረግበት ሰፊ መድረክ በሚዘጋጅበት ሁኔታ ላይ በአስቸኳይ ምክክር መጀመር ይኖርበታል ይላል። ቪኦኤ መግለጫውን ተመርኩዞ ለመድረክ የውጭ ግንኙነት ኃላፊና ምክትል ሊቀመንበር ፕሮፌሰር በየነ ጴጥሮስ ጥያቄ አቅርቦላቸዋል። ጥያቄው ተመሳሳይ ጥሪ መድረክም ሆነ ሌሎች ተቃዋሚ ፓርቲዎች ሲያቀርቡ ቆይተዋል። ኢህአዴግ ግን ይህን ጥሪ የተቀበለ አይመስልም የሚል ነበር።
ሴትና ኋላ የመሆን ነገር አለ። የኔን ህዝባዊ ተቃውሞን አንድ ልብ ሆኖ የመውጣቱ እና ጥያቄዎችን በሆኖ የማስተባበሩ ነገር ነው የሚቀረንና ኢህአዴግ እንግዲህ የሚፈልገው ያንን እንደሆን እንጂ አንዳንድ አካባቢ ያለውን ኦሮሚያ ብቅ ያለውን እዛና እዚያም ታጥቶ እናዳትነዋለን፣ አማራ አካባቢ ያሉትንም ጥያቄዎች ወዲያ ወዲያ አድርጎ ህዝቡን እናደርገዋለን የምለው ታሳቢ ይሄ ተራ በተራ ለዚህ ነው መዘናጋት የሌለብን። በፖለቲካው አመራርም ላይ ያለ ነው ህዝባችንም መገንዘብ ያለበት። ኢህአዴግ ምናምን በቂ ትኩሳት በቂ ሰዓት እያየ አይደለ ይሆናል ወደ ምለው አይወስደኛል።
ካለፉት ሁለት ዓመታት ጀምሮ በሀገሪቱ የተለያዩ ክፍሎች በተለይም በኦሮሚያና በአማራ ክልሎች በሚነሱ የተቃውሞ ትዕይንቶች ከጸጥታ ኃይሎች ጋር በሚፈጠሩ ግጭቶች አያሌ ሰዎች ሕይወት አልፏል፣ አካል ጎድሏል፣ ምናልባትም በቢሊዮኖች ብር የሚገመት ንብረት ወድሟል። ይህን ለማስቆም መንግሥት የሕዝብ አመኔታ ያገኙ እርምጃዎችን መውሰድ እንዳለበት ፕሮፌሰር በየነ ያሰምሩበታል። በተቃዋሚ ፓርቲዎች በኩልም መወሰድ አለበት ያሉትን አስረድተዋል።
ኢትዮጵያ ሕዝብ ከሞላ ጎደል ከስምት ስምት የተበደለ ነው። እንግዲህ ተቅተን መስራት ያለብን ህዝባችንን የማስተባበር ቅራኔው የት እንዳለ እና ይሄ የተሳሳተ የቅራኔ አቅጣጫ በግታዊነት የሚከሰቱ ካሉ እነዚያን የማረም ከፍተኛ ኃላፊነት አለብን እና ይህንን እንግዲህ መስፋት እንዳንሰራ ስርዓቱ አይፈቅድልንም። ግን እንደው አንድ ለአንድም ቢሆን ህዝብ ውስጥም ተንቀሳቅሶ ይህንን አይነት በጣም አስፈላጊ የሆነ ለትግላችን በጠቅላላው ኢትዮጵያ ህዝብ ትግል አስፈላጊ የሆነን ቅድመ ሁኔታ መፍጠርም ግዴታ አለብን።
መንግስት በበኩሉ አሁን አገሪቱ ያጋጠማትን ችግር ለመፍታት እርምጃዎችን እንደሚወስድና መውሰድ እንደጀመረም እየተናገረ ነው። በተለይ ባለፈው ሳምንት መጀመሪያ ላይ ጠቅላይ አቃቢ ህጉ አቶ ጌታቸው አምባዬ በሚቀጥሉት ሁለት ወራት ውስጥ የፖለቲካ ፓርቲ መሪዎችና ሌሎች ክሳቸው ተቋርጦ የሚፈቱና የተፈረደባቸውም በምህረት እንደሚፈቱ ተናግረው እንደነበረ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አድማጮች፣ አዲስ አበባ ላይ እየተካሄደ ያለው የአፍሪካ ህብረት የውጭ ጉዳይ ሚኒስትሮች ስብሰባ ዛሬ እንደሚጠናቀቅ ባልደረባችን እስክንድር ፍሬው ገልጾ ነበር። እየተከታተለ ነው ያመሸው። አጭር ውይይት ለማድረግ አሁን መስመር ላይ ይገኛል። እንደምናመሸህ እስክንድር።
እንደምናመሸህ ሰለሞን።
የአፍሪካ የውጭ ጉዳይ ሚኒስትሮች ስብሰባ ዛሬ ማምሻውን እንደሚጠናቀቅ ነው ይጠበቅ የነበረው። ምንድን ነው ያለው መረጃ? እስቲ ባጭሩ አካፍለን።
እንግዲህ ሰለሞን፣ በሙስና ላይ የሚካሄደውን ትግል ማሸነፍ በሳምንቱ መጨረሻ ላይ የሚካሄደው የአፍሪካ ህብረት የመሪዎች ጉባኤ መሪ ቃል ነው። ለዚህ የመሪዎች ጉባኤ መንደርደሪያ የሆነው የውጭ ጉዳይ ሚኒስትሮቹ ስብሰባም በዚህና በሌሎች ርዕሶች ላይም አተኩሯል። የተባበሩት መንግስታት ረዳት ዋና ጸሐፊና የአፍሪካ ኢኮኖሚ ኮሚሽን ዋና ጸሐፊ ቬራ ሶንግዌ ትናንት እንዳሉት በመክፈቻው ላይ ማለት ነው፣ አህጉሪቱ በየአመቱ 148 ቢሊዮን ዶላር በዚሁ በሙስና ምክንያት ታጣለች። በዚህና በሌሎችም ርዕሶች ላይ ያተኮረው የውጭ ጉዳይ ሚኒስትሮች ስብሰባ አንተም እንዳልከው ዛሬ ይጠናቀቃል ተብሎ ነበር። ማምሻውን ድረስም ቀጥሎ ነበር፣ ነገር ግን አልተጠናቀቀም። ወደ ነገ እንግዲህ ተዘዋውሯል።
ሌላው ትላንት ይህንኑ የውጭ ጉዳይ ሚኒስትሮች ስብሰባ በንግግር የከፈቱት የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ሳኪ ፕሬዚዳንት ዶናልድ ትራምፕ አህጉሪቱን አስመልክተው በሰጡት አስተያየት ላይ ትችት ሰንዝረው ነበር። ይህ ጉዳይ ዛሬ በማጠቃለያው ይቅርታ አልተጠናቀቀም ብለሃል። ይህ ጉዳይ በዛሬው ዕለት ተንጸባርቋል?
እንግዲህ አንተም እንዳልከው ሰለሞን የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪና እንደዚሁም ከትናንት በስቲያ ስብሰባቸውን ያጠናቀቁት እሳቸው ብቻ ሳይሆኑ ከትናንት በስቲያ ስብሰባቸውን ያጠናቀቁት የአፍሪካ ህብረት አባል ሀገራት አምባሳደሮች ኮሚቴን ዶናልድ ትራምፕ የሰነዘሩትን አስተያየት የሚያወግዝ ረቂቅ አቋም መግለጫ ማዘጋጀት ይታወሳል። ፕሬዚዳንቱ የአፍሪካን ሀገራት የገለጹበት የድሃ ድሃ የሚል እንድምታ ያለው አነጋገር አክብሮት የጎደለውና ተገቢ ያልሆነ መሆኑን ነው መግለጫው ያመለከተው። ዛሬ እንዲጠናቀቅ ፕሮግራም ተይዞለት የነበረው የውጭ ጉዳይ ሚኒስትሮቹ ስብሰባም ከዚህ አንጻር ምን አይነት ረቂቅ እንደሚያዘጋጅ እየተጠበቀ ነበር። ነገር ግን ቀደም ሲል አንተም እንዳልከው ስብሰባው አልተጠናቀቀም። እናም ረቂቅ የውሳኔ ሀሳቡ የሚዘጋጀውም በነገው ዕለት ነው ማለት ነው። የውሳኔ ሀሳቡ በዶናልድ ትራምፕ አስተያየት ላይ ምን እንደሚል የተጠበቀበት አንዱ ምክንያት ሰለሞን፣ አንተም እንደገለጽከው ትናንት በሚኒስትሮቹ ስብሰባ መክፈቻ ላይ የተናገሩት የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ የሰነዘሩት ጠንከር ያለ አስተያየት ነው። በዚህ ስብሰባ ወቅት አፍሪካ በዶናልድ ትራምፕ የተሰነዘረውን አስተያየት ገና አብላልታ አልጨረሰችም ነበር ያሉት ሊቀመንበሩ፣ የድሃ ድሃ የሚል እንድምታ ያለውን የዶናልድ ትራምፕ አስተያየትም የጥላቻና አግላይ የሆነ ሲሉ ነበር የገለጹት። በአምባሳደሮቹ ስብሰባም ሆነ በውጭ ጉዳይ እንግዲህ በዚህ መንገድ ነበር እሳቸው የገለጹት። ማምሻውን ያነጋገርኳቸው የታንዛኒያ የውጭ ጉዳይ ሚኒስትር ኦገስቲን ማሂያ ደግሞ የዶናልድ ትራምፕን አስተያየት ከዩናይትድ ስቴትስ እና ከአሜሪካ ከአፍሪካ አጠቃላይ ግንኙነት አንጻር ነው ያብራሩት። ሰለሞን እናዳምጣቸው እስኪ።
So everybody is waiting to see what is the US policy on Africa. This has been the trend and the pattern in previous administrations. But we haven't seen what is the latest the framework for US relations with
የዩናይትድ ስቴትስ እና የአፍሪካ ሁሉም የዩናይትድ ስቴትስ የአፍሪካ ፖሊሲ ምን እንደሆነ ለማየት እየጠበቀ ነው። በቀደሙት አስተዳደሮች ይህ የተለመደ አሰራር ነበር። ዩናይትድ ስቴትስ ከአፍሪካ ጋር ካላት ግንኙነት አንጻር አሁን ያለው ማዕቀፍ ምን እንደሆነ አልሰማንም፣ አላየንም። በዚህ ፋንታ በእንደዚህ አይነት አስተያየቶች በፕሬዝዳንት ትራምፕ የተሰጠውን መልእክታቸው ነው ተይዘናል። እናም በአንጻራዊነት ዩናይትድ ስቴትስ ከሀገሪቱ ጋር ስላላት ግንኙነት ከግንዛቤ መግባት ያለበት ነገር ችላ ተብሎ ይሆን እያልን ነው ያሉት እንግዲህ የታንዛኒያው የውጭ ጉዳይ ሚኒስትር ኦገስቲን ማሂያ ለቪኦኤ ሲናገሩ። በቀደሙት አስተዳደሮችና በአፍሪካ መካከል ከነበረው ታሪካዊ ግንኙነት አንጻር የበለጠ ተቀባይነት ያለው ነገር እንደሚኖር ተስፋቸውን ገልጸዋል ሚኒስትሩ። ሰለሞን እንግዲህ በአምባሳደሮች ስብሰባም ሆነ በውጭ ጉዳይ ሚኒስትሮቹ የሚወጡት የአቋም መግለጫዎች ረቂቅ ናቸው። ሊጸድቁ ወይም ውድቅ ሊደረጉ የሚችሉት እሁድ በሚጀመረው የመሪዎቹ ጉባኤ ነው። ስለዚህ የመሪዎቹ ጉባኤ የበለጠ በትኩረት እየተጠበቀ ነው።
በጣም አመሰግናለሁ። እስክንድር ፍሬው ነበር ከአዲስ አበባ።
አመሰግናለሁ ሰለሞን።
የአፍሪካ ህብረት የመሪዎች ጉባኤ ከነገ ወዲያ እሁድ አዲስ አበባ ውስጥ እንደሚከፈት ሰምተናል። የዘንድሮ የመሪዎች ጉባኤ መሪ ርዕስ ሙስናን መዋጋት ነው። ወትሮም ቢሆን በሚወሰዱ የተግባር እርምጃዎች ላይ መሪዎቹን ማስማማት አደጋች እንደሆነ ያስታወሰችው የቪኦኤዋ አኒታ ፓውል በቅርቡ ዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አህጉሪቱ ላይ የተናገሩት የዘለፋ ቃልን የተመለከተው ጠንከር ያለ ጉዳይ ላይም ይኸው እየተስተዋለ መሆኑን ጠቅሳለች። ከጆሃንስበርግ የላከችውን ዘገባ ቆንጅታዬ ታቀርባለች።
በአመታዊው የመሪዎች ጉባኤ ላይ ከወዲሁ አይን የሳቡት ለዚያውም ስብሰባው ላይ የማይገኙ አንድ ሰው ናቸው፣ የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ። ስለ አፍሪካ ሀገሮች የተናገሩት ክብረ ነክ ወይም ዘለፋ አዘል አነጋገር አህጉራዊውን ድርጅት እጅጉን እንደቆጠቆጠ ቀደም ሲል እስክንድር በዘገባው እንደጠቀሰው የአህጉራዊው ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐማት በዚህ ሳምንት ለተሰበሰቡት የአባል ሀገሮቹ የውጭ ጉዳይ ሚኒስትሮች እንዲህ ሲሉ ነበር የገለጹት።
ወሞማ ኡቡሰስ ቮስ ለሲ ሴቲየን ላፍሪክ ናፓ አንኮር ፊኒ ዲ ዲጀሬ።
ሚስተር ትራምፕ ስለ አፍሪካ ያሉት አስደንጋጭ የሆነ አነጋገር ያም አነጋገር ያስተላለፈው የጥላቻና አህጉራችንን የማግለል መልእክት አሁንም አብላልተን አላበቃንም ብለዋል የአፍሪካ ህብረቱ ኮሚሽን ሊቀመንበር። ካሁን ቀደም የትራምፕ አስተዳደር ባለስልጣናት ስለ ኢየሩሳሌም ያሉትን ሰምተናል። ዩናይትድ ስቴትስ ለዓለም አቀፍ የሰላም አስከባሪ እንቅስቃሴዎች የምትሰጠውን ገንዘብ ትቀንሳለችም ተብሏል። አሁን ደግሞ እሳቸው ይህን ተናገሩ። ይሄ ያገሮች ተስማምቶና ተግባብቶ መራመድ መርህ ከባድ ቀውስ ውስጥ እንዳለ የሚያሳይ ነው ብለዋል ሙሳ ፋኪ መሐመድ። ያገሮቻቸውን ብሔራዊ ተቋማት ስለማስተካከል፣ ስለሰላም ግንባታና 1 ቢሊዮን ተኩል የሚሆነውን የሀገሪቱን ህዝብ ኑሮ ማሻሻል ስለሚቻልበት መንገድ ለመነጋገር በየአመቱ የሚታደሙትን መሪዎች የዩናይትድ ስቴትስ ፕሬዚደንት ሲያስቆጡ ይሄ ሁለተኛ ጊዜያቸው ነው። ባለፈው አመት ሚስተር ትራምፕ ያወጡት 3 የአፍሪካ ሀገሮች ሶማሊያ፣ ሊቢያ እና ሱዳንን ጨምሮ ከበርካታ ሀገሮች ጎብኚዎች ዩናይትድ ስቴትስ እንዳይገቡ የሚከለክለው እገዳ የአፍሪካ ህብረት አመታዊ ጉባኤያቶችን ማስቆጣቱ የሚዘነጋ አይደለም። ጉዳዩ እስካሁን በፍርድ ቤት እሰጣ ገባ ላይ ያለው እገዳ ከዚያ ወዲህ ሰፋ ብሎ ሌላ የአፍሪካ ሀገር ቻድን ጨምሯል። የአፍሪካ ህብረት ተንታኝ ሌሴል ሉዎ ቮድራን በዘንድሮ የአፍሪካ ህብረት የመሪዎች ጉባኤ ዩናይትድ ስቴትስ ላይ የሰላ ነቀፋ ይቀርብ እንደሆነ ነው እንጂ ጸረ አሜሪካ ውሳኔዎች ይወጣሉ ብለው እንደማይጠብቁ ይናገራሉ። የአህጉራዊ ህብረት አንዱ ዋና ድክመት ይሄ ነው ያሉት ተንታኟ በአጠቃላይ ስምምነትና ህብረት ላይ የተመሰረተ አካል እንደመሆኑ እጅግ የተለያዩ የሆኑ 55 አባላትን እንደዚህ ከበድ ባሉ ጉዳዮች ላይ ማስማማት ቀላል እንደማይሆን ይናገራሉ ተንታኟ።
The EU for African citizens have yet to show its relevance when it comes to for example
የአፍሪካ ህብረት ለምሳሌ ያህል የሰላምና ጸጥታ ጉዳዮችና ቀውሶች በተመለከተ ሚና በመጫወት ለአጉሪቱ ህዝብ ጥንካሬው ማሳየት ይኖርበታል። አንዱ ዋና ስራውም ነው። ሌሎችም ምንም ባያደርጉም አፍሪካ ህብረት ቀውሶቹ ባሉባቸው ቦታዎች የሽምግልና ስራ መስራት አለበት።
ዩናይትድ ስቴትስን በተመለከተ አህጉራዊው ህብረት አንድ ወጥ ድምጽ እንደሌለው ከወዲሁ በግልጽ እየታየ ነው። የሩዋንዳ ፕሬዝዳንት ፖል ካጋሜ ዳቮስ ስዊትዘርላንድ ውስጥ በተከፈተው የዓለም ኢኮኖሚ ጉባኤ ውጪ ከሚስተር ትራምፕ ጋር ባደረጉት ስብሰባ ፈገግታ በተመላበት አኳኋን ስለ ንግድና ትብብር ሲናገሩ ተስተውለዋል። ኤሊሳ ጆብሰን በዓለም አቀፉ የቀውሶች ተከታታይ ቡድን ኢንተርናሽናል ክራይሲስ ግሩፕ የአፍሪካ ህብረት ግንኙነቶች አማካሪ ናቸው። ከህብረቱ ጠቀም ያለ ክንዋኔ እጠብቃለሁ ይላሉ።
What I'd like to see on the agenda would be some of the crucial peace and security issues, the DRC.
በጉባኤው አጀንዳዎች ቢካተቱ የምላቸው አንዳንድ ወሳኝ የሆኑ የሰላምና የጸጥታ ጉዳዮች አሉ። ኮንጎ ዲሞክራሲያዊት ሪፐብሊክ፣ ደቡብ ሱዳንና ሶማሊያ ሆኖም እንደማይካተቱ ነው የምጠብቀው። ምናልባት መሪዎቹ የሚወያዩት መሰረታዊ በሆነ የህብረቱ ጉዳይ ሊሆን ይችላል። ያም ፖል ካጋሜ የሚመሩት የህብረቱ የተቋም ለውጥ አጀንዳ ነው።
እንዲህ ባሉ ጉባኤዎች የተለመደ አሰራር ነው የሚሉት ተንታኟ አብዛኛው ቅስቀሳ የሚከናወነው በዝግ ስብሰባ አለያም ከስብሰባው ውጪ እንደሆነ አመልክተዋል። የአፍሪካ መራሄ መንግስታት ጉባኤ እሁድ ይከፈታል።
አድማጮች የምትከታተሉት በ19 እና በ5 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ ሰለሞን ክፍሌና
አዲሱ አበበነን። አሁን ወደ ቀዳሚው የምሽቱ ቅንብር እናልፋለን።
አፍሪካ በጋዜጦች አዘጋጅና አቅራቢ አዳነች ፍሳዬ።
አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። የተባበሩት መንግስታት ድርጅት የሰብአዊ መብት ክፍል ወልዲያ ላይ ሰዎች መገደላቸው እንዳሳሰበው ገለጸ። ኢትዮጵያ የዓለም ባንክ በህዳሴ ግድብ ድርድር ውስጥ እንዲገባ እንደማትፈቅድ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ አስታወቁ። የግብፁ መሪ ከሱዳንና ከኢትዮጵያ ጋር የሚንጸባረቀውን ውጥረት ለማርገብ እንደሚሹ ታወቀ። የእስራኤል አይሮፕላን አብራሪዎች አፍሪካውያን ስደተኞችን ከሀገር በማስወጣት ተግባር አንሳተፍም ማለታቸው ተዘገበ የሚሉት ርዕሶች ነው በዛሬው አፍሪካ በጋዜጦች ቅንብራችን የምንመለከተው። ሮይተርስ የዜና አገልግሎት ተዘገበው መሰረት የተባበሩት መንግስታት ድርጅት የሰብአዊ መብት ጉዳይ ቃል አቀባይ ራቢና ሻምዳሳኒ የኢትዮጵያ ጸጥታ ኃይሎች በአማራ ክልል በጥምቀት በዓል ወቅት ጸረ መንግስት ዘፈን ያሰሙ በነበሩ ተቃዋሚዎች ላይ ተኩስ ከፍተው ሰዎች መገደላቸው መስሪያ ቤቱ እንዳሳሰበው ባለፈው ማክሰኞ ጀኔቫ ላይ ለመንግስታቱ ድርጅት አገልግሎት ገልጸዋል። የኢትዮጵያ መንግስት ቃል አቀባይ ዶክተር ነገሪ ለንጮ ሻምዳሳኒ ላሉት ምላሽ ሲሰጡ የህዝብ ጥያቄዎች በሰላማዊ መንገድ መቅረብ ይኖርባቸዋል፣ የጸጥታ ኃይሎችም ሞትና መቁሰል የሚያስከትል እርምጃ ከመውሰድ መቆጠብ ይኖርባቸዋል ሲሉ ባለፈው ሰኞ መናገራቸውን ሮይተርስ የዜና አገልግሎት ጠቅሷል። ይህ የሆነው ገዢው ፓርቲ ለውጥ እንደሚያደርግ ከተናገረ 2 ወራት በኋላ መሆኑ ያሳዝናል ብለዋል ሻምዳሳኒ። የአማራ ክልል ፕሬዚዳንት በጉዳዩ ላይ ምርመራ እንደሚደረግ መግለጻቸውን ጠቅሰው በቅልጥፍና በነጻነትና በፍትሐዊ መንገድ እንዲካሄድ ሻምዳሳኒ ጥሪ ማድረጋቸውን ሮይተርስ የዜና አገልግሎት ጠቅሷል። ኢጂፕት ኢንዲፐንደንት የተባለው በእንግሊዝኛ የሚወጣ የግብጽ ድረገጽ በበኩሉ የግብጽ ጉብኝታቸውን ባለፈው አርብ ያጠናቀቁት ጠቅላይ ሚኒስትር ኃይለማርያም ደሳለኝ የሶስቱ ወገኖች ቴክኒካዊ ኮሚቴዎች በሚያካሂዱት ንግግር የዓለም ባንክ እንዲገባበት ግብጽ ያቀረበችውን ሐሳብ ኢትዮጵያ እንደማትቀበለው ባለፈው ቅዳሜ ግልጽ ማድረጋቸውን ዘግቧል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ግድቡን አስመልክቶ በመደራደር ላይ ያሉት ግብጽ፣ ሱዳንና ኢትዮጵያ አለመግባባት ቢፈጠር ራሳቸው መፍታት ይችላሉ ሲሉ ለኢትዮጵያ ዜና አገልግሎት መናገራቸውን ኢጂፕት ኢንዲፐንደንት ዘግቧል። ሙያዊ ድጋፍ መጠየቅ አንድ ነገር ነው፣ ወደ ተቋም ማሸጋገሩ ግን ሌላ ነገር ነው። ስለሆነም በእኛ በኩል ተቀባይነት የለውም ብለናቸዋል ማለታቸውን ኢጂፕት ኢንዲፐንደንት ጠቅሷል። የግብጽ ምንጮች እንደሚሉት የዓለም ባንክ በታላቁ የህዳሴ ግድብ ቴክኒካዊ ኮሚቴ ንግግር ውስጥ እንዲገባ ከግብጽ የቀረበውን ሐሳብ እንደሚደግፍ ባለፈው ሳምንት መናገሩን ድረገጹ አውስቷል። የዓለም ባንክ ቢገባበት ስለ ግድቡ ግንባታ ሂደት ሐሳብ የማቅረብ ስልጣን እንደሚኖረው የግብጽ ምንጮች መግለጻቸውን ኢጂፕት ኢንዲፐንደንት ድረገጽ አውስቷል። የዋሽንግተን ፖስት ጋዜጣ ድረገጽ ደግሞ የግብጹ ፕሬዝደንት ሀገራቸው በኢትዮጵያና በሱዳን የውስጥ ጉዳይ የመግባትና ጦርነት የማካሄድ እቅድ የላትም በማለት ባለፈው ሳምንት ሰኞ በግብጽና በሁለቱም ሀገሮች መካከል ያለውን ውጥረት ለማርገብ መሞከራቸውን ጠቅሷል። በቅርቡ ይገባደዳል የሚባለው የታላቁ ህዳሴ ግድብ ግንባታ የውሃውን ፍሰት ይቀንስብኛል የሚል ስጋት ያላት ግብጽ ሱዳን ከኢትዮጵያ ጋር ወግናለች። ከግብጽ ጋር የነበረውን የረጅም ጊዜ የድንበር ጠብን በአዲስ መልክ ቀስቅሳለች በማለት ከሳለች። ፕሬዚዳንት አብደል ፋታህ አልሲሲ የግብጽ ስትራቴጂያዊ ምርጫ ሰላም እንጂ ጦርነት አይደለም፣ ከኢትዮጵያና ከሱዳን ጋር ጥሩ ግንኙነት ለመፍጠር ቁርጠኞች ነን፣ ይህን የምለውም በሱዳንና በኢትዮጵያ ላሉት ወንድሞቻችን ግልጽ የሆነ መልእክት ለማስተላለፍ ነው ሲሉ የግብጹ ፕሬዚደንት በቴሌቪዥን መናገራቸውን የዋሽንግተን ፖስት ጋዜጣ ድረገጽ አውስቷል። ሱዳን ከቃታርና ከቱርክ ጋር እየተመሳጠረችብኝ ነው ትላለች ግብጽ። የሱዳን ሚዲያ አንድ ከፍተኛ ባለስልጣን ጠቅሶ ባለፈው ሳምንት ባወጣው ዘገባ ግብጽና ወጋኛዋ ኤርትራ በምስራቃዊ ድንበር ላይ ወታደራዊ ኃይል እያከማቹ ናቸው ብለዋል። ወደኋላ ግን የሱዳን የውጭ ጉዳይ ሚኒስትር ዘገባውን አቃለውታል። ባለስልጣኑ ቀጥሎም ሱዳን ከኤርትራ ጋር በሚዋሰነው ድንበሩ አጠገብ ወታደራዊ ኃይል ያከማቸችው የአማጽያንን አደጋ ለመከላከል ነው ማለታቸውን አባባላቸውን ግን ግልጽ እንዳላደረጉ የዋሽንግተን ፖስት ጋዜጣ ድረገጽ ላይ የወጣው ዘገባ ጠቅሷል። ወደ እስራኤል ስናመራ ደግሞ አንድ የሀገሪቱ አየር መንገድ አብራሪዎች ቡድን በግዴታ ወደ ሀገሮቻቸው የሚባረሩትን አፍሪካውያን ስደተኞችን ያሳፈሩ አይሮፕላኖችን እንደማያበር መግለጹን የኒውስዊክ መጽሔት ድረገጽ ዘግቧል። ዚዝም ማህበረሰባዊ እርምጃ የተባለ መንግስታዊ ያልሆነ የእስራኤል ድርጅት የእስራኤል ኤቪዬሽን ማህበርና የእስራኤል አይሮፕላን አብራሪዎች ማህበር ጥገኝነት ጠያቂ አፍሪካውያንን ወደ ሩዋንዳ፣ ሱዳንና ሌሎች ደህንነታቸው ያልተረጋገጠ ሀገሮች በማጓጓዝ ተግባር እንዳይሳተፉ በድረገጽ ዘመቻ ሲያካሄድ መቆየቱን የኒውስዊክ መጽሔት ድረገጽ አውስቷል። በዓለም ደረጃ ሰዎች ጭካኔ የተመላበትን የማባረር ተግባር ለመግታት ከጥገኝነት ጠያቂዎቹ ጋር በመቆም እየታገሉ ናቸው ሲሉ የዚዝም ኃላፊ ራሉካ ጄና ባለፈው ሳምንት ባወጡት መግለጫ ጠቅሰዋል። ጄና ባወጡት መግለጫ ባለፈው ወር ጀርመን ውስጥ ስደተኞችን ለማባረር 222 ጊዜ ተሞክሮ የሀገሪቱ አይሮፕላን አብራሪዎች አናጓጉዝም በማለታቸው እንደከሸፈ ገልጸው እኛን ያነሳሳን ይህ ነው ብለዋል ይላል ድረገጹ ላይ የወጣው ዘገባ። ዘ ታይምስ ኦፍ እስራኤል የተባለው ጋዜጣ በዘገበው መሰረት እስካለፈው ሰኞ በነበረው ጊዜ ውስጥ አይሮፕላን አብራሪዎች ስደተኞችን ከእስራኤል በማስወጣት ተግባር እንዳይተባበሩ የሚጠይቁ 7500 የስልክ ጥሪዎች ደርሰዋቸዋል። የእስራኤል መንግስት ከመጪው ግንቦት ወር አንስቶ በ2000ዎቹ ዓመታት ህገ ወጥ በሆነ መንገድ የገቡ 35000 የሚሆኑ ኤርትራውያንና ሱዳናውያንን ከሀገር ለማባረር አቅዷል። ጥገኝነት ጠያቂዎቹ አፍሪካውያን ከችግርና ከእርስ በርስ ጦርነት ሸሽተን የመጣ ነው ይላሉ። የእስራኤል መንግስት ግን ሰርጎ ገብ የኢኮኖሚ ፍልሰተኞች ናቸው ባይ ነው። የእስራኤል መንግስት ጥገኝነት ጠያቂዎቹ በፍላጎታቸው ከሀገሪቱ የማይወጡ ከሆነ ላልተወሰነ ጊዜ ይታሰራሉ ማለቱን ኒውስ ዊክ ላይ የወጣው ዘገባ ጠቁሟል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
አድማጮች፣ ወደ ቀጣውና የመጨረሻው ርዕስ እናልፋለን። እሰጥ አገባ የሳምንቱን ዜና ተንተርሶ በወቅታዊ የአገሪቱ የፖለቲካ ተኩሳት ዙሪያ ትኩረት የሚያደርገው ሰጥ አገባ የሰሞኑን አሳዛኝም አነጋጋሪም ጉዳዮች መለስ ብሎ ተመልክቷል። ሁለት ጋዜጠኞች ከአዲስ አበባና ከዩናይትድ ስቴትስ ይከራከራሉ። የዋዜማ የኢንተርኔት ራዲዮ አዘጋጁ አርጋዋሽኔ ከቦስተን ቴክሳስ፣ የሆን አፌርስ የኢንተርኔት አምድ አዘጋጅ ዳንኤል ብርሃኔ ከአዲስ አበባ፣ የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። የመጀመሪያው ክፍል ነው።
ዳንኤል ብርሃኔ፣ አርጋዋሽኔ፣ እንግዶች ሁለታችሁንም አመሰግናለሁ። ይሄ ሳምንታዊ የሰጥ አገባ ክርክር ፕሮግራማችን ወቅታዊነቱ የማያቋርጡ ተመሳሳይ የሚመስሉ ጥያቄዎችን መላልሰን እንድናነሳ ያደርጋል። ይሁንና ከሳምንት ሳምንት ያልተጠበቁ ሁኔታዎች የሚለዋወጡትን ያህል ጥያቄዎቹ ግን ብዙ እንዲለወጡ የሚያደርግ አይመስልም። የቱ ጋር ደረስን? ዛሬ ምን ይሰማል? የፖለቲካው ትኩሳት፣ የህዝብ ተቃውሞ እንቅስቃሴዎችና የተከተሉ አደጋዎች መላልሰን እንድናነሳቸው ያደርጋሉ። አሁንም እንደ ሰማችሁ እንደ ተከታተላችሁት ያለውን ሁኔታ በመመዘን በማየት ነው የምንጀምረው። ዳንኤል፣ ካንተ ልጀምር። የአገሩ ሁኔታ አንተ እስከተረዳኸው ምን ይመስላል? የሚያሳስቡ ሁኔታዎች ይበልጥ እያሳሰቡ ነው? ዳው የሰሞኑ ሁኔታዎች ወልዲያና ቆቦ የተከሰቱትንም ጨምረ።
አመሰግናለሁ። ላለፈው አመት ሁለት አመት ያው ቻገቀፍስ ያለችው ባለፉት ወራት ደግሞ በጣም ተባብሶ ነው የነበረው። ነገር ግን አሁን ከኢህአዲግ አስፈጻሚ በኋላ ኢህአዲግ አስፈጻሚ ስብሰባ ከገባ ጀምሮ ኦልሞስት ማለት ይቻላል ጸጥ ብሎ ነው የነበረው በአንጻራዊነት። እና እንግዲህ ወደ ሆነ የሆነ አይነት ቢያንስ ጊዜ የሆነ አመት ምናምን ቆይ መረጋጋት እንደሚሆን የነበረኝ ኤክስፔክት የምጠብቀው ያንን የነበረው አሁን ያንን የሚያሳልስ ባይሆንም ወልዲያና ቆቦ ላይ የተፈጸመው ነገር በወታደሮች የተፈጸመው ይሁን በወሮበሎች አንድ ብሔር ላይ ትኩረት የተፈጸመው ነገር የሚረብሽና ወደ አጠቃላይ ቀውስ ተመለስ ላይ የሚያሰኝ ነው። እንግዲህ ይሄኛው ግን ምናልባት አንድ ንጥል ክስተት ነው ብለን ከወሰድ ነው በአብዛኛው በአንጻራዊ ተረጋግቶ ነው ያለው። ምናልባት ተረጋግቶ ይሄን አመት ሊቆይ ይችላል ቢበዛ ብዬ አስባለሁ። ምክንያቱም ዝም ብሎ አያረጋጋም። ፖለቲካዊ መፍትሄ መሰረታዊ ነገሮች ባልተስተካከሉበት ሁኔታ ወይም ሊያስተካክል የሚችል ለውጦች ባልደረጉበት ሁኔታ ዝም ብሎ አይረጋጋም። ያ እንዳለ ሆኖ ግን የተወሰነ ጊዜ ፋታ ነው ብቻል የሚል ኤክስፔክቴሽን ነበረኝ። ይሄኛው ትንሽ የሚረብሽም ነው። ኢቭን ጉዳዩን ባህሪ የተከሰተበትን ቦታ ግድግድ ሁኔታዎቹ እንደዚሁ ትንሽ ማየት ይኖርብናል ማለት ይሄ ወር ምናምን እንደዚህ እየተባለ ነው ሁለት ሶስት አመት የቆየው። አጠቃላይ ግን ወደ አስጊና አስፈሪ ነገር እየሄደች ያለች ነገር ነው የሚታየው።
መልካም ዳንኤል፣ አስጊነቱን ተስማምተው የአሁኑ ግን የተናጠል ድንገት ይሁን ሌላ እርግጠኛ አይደለሁም ነው ያለው። ፖለቲካዊ መፍትሄ ፈጥኖ የሚለውጠው ይኑር አይኑርም በጥያቄ ውስጥ እንመለከታለን። አርጋው፣ አንተስ በዋዜማ የራዲዮ ፕሮግራማችሁ በኢትዮጵያ አነጋጋሪ ጉዳዮች ላይ በየዕለቱ እንደምትዘገቡ እረዳለሁ። በኢትዮጵያ የሚታየውን የፖለቲካ ቀውስ፣ ሰሞንኛ ሁኔታዎች እንደምን ገመገምካቸው? እንዴት ተከታተልከው? ያንተስ እይታ እንዴት ነው?
እኔ ከዳንኤል ጋር መስማማው ሀገሪቱ ያለችበት ቀውስ ከፍተኛ ደረጃ ላይ የደረሰ መሆኑን መጀመሪያ አስምሬ መነሳት ፈልጋለሁ። ከዛ ባሻገር በኢትዮጵያ ፖለቲካ ውስጥ በየጊዜው የሚመጡ የሚሄዱ የፖለቲካ ቀውሶች ከዚህ በፊትም ታይተዋል። ያሁኑ ለየት የሚያደርገው ግን የሀገሪቱን ህልውና ከመቼውም ጊዜ በላይ የሚፈታተን ግጭት ያለው መሆኑ ነው አንደኛው። ሁለተኛው እነዚህ የፖለቲካ ቀውሶች በመሃል ሀገር ወይም ደግሞ በዋናው የመንግስት መቀመጫ አካባቢ ወይም በተወሰኑ የፖለቲካ ኃይሎች መካከል ብቻ የሚደረጉ ሳይሆን እዚህም እዚያም የሚከሰቱ መሆናቸው የሰው ህይወት እንዲጠፋም ምክንያት መሆናቸው ደም አፋሳሽነታቸው የተለየ ገጽታም ይሰጣዋል። ስለዚህም ኢህአዴግ ባለፉት 27 አመታት ሀገሪቱን ሲመራ የሰራው መሰረታዊ የሚባለው ስህተት እኔ ስህተት ብዬ ነው ማምነው ወይም በሌሎች ሰዎች አገላለጽ ጊዜ የሚጠብቅ የተቀበረ ፈንጂ የሚመስል ወይም እንደዛ የሆነ ነገር አሁን ጊዜው ደርሶ ሀገሪቱን ወዳልተጠበቀ ትርምስ ውስጥ እየከተታት ነው። ስርዓቱም በባህሪው በጣም አፋኝ ከመሆኑ የተነሳ በዚህ ሳቢያ አሁን የደረሰበት ይሄ ፈረንጆቹ የመጨረሻው ነጥብ የሚሉት ቦይሊንግ ፖይንት የሚባለው እሱንም እያለፈ ነው እና በዚህ ምክንያት የተከሰሰ ቀውስ መሆኑ ሀገሪቱን በጣም ለአደጋ አጋልጧታል። ይሄ በጣም ይታየኛል። ኢትዮጵያ ዳይቨርሲቲ ያለባትና ሀገሪቱን አንድ አድርጎ ሰፍቶ ለመያዝ ፈተና ያለባት ሀገር ናት። ኢህአዴግ ደግሞ የዚህን ተቃራኒ የሆነ ሀገሪቱን ወደ መነጣጠል የሚወስደውን የፖለቲካ መስመር መምረጡ ዛሬ ላለንበት ቀውስ ዋነኛው ምክንያት ነው ብዬ ነው የማስበው።
መልካም ጥያቄ የሚመስለኝን ነገር የመለስከው ይመስለኛል። ጊዜ ጠብቆ የሚፈረዳ ፈንጂ የሚመስል ብለው የሚፈርጁት ብዙዎች እኔ በስተትነት የማየው ብልሃል የትኛውን ይሆን?
በኢትዮጵያ በዘር ላይ የተመሰረተ የፖለቲካ አስተዳደርን መምረጥ ለሀገሪቱ ትልቅ አደጋ ጋርጧል ብዬ አስባለሁ። በኢትዮጵያ የብሔረሰቦች የመብት ጥያቄዎች እንደነበሩ አሁንም እንዳሉ ይታወቃል። ይህንን የብሔር ወይም የባህል ወይም የቋንቋ ወይም ሌሎች መሰረታዊ ጥያቄዎችን በሌሎች ተለያዩ መንገዶች መመለስ ሲገባ ኢህአዴግ ገና ከጥንስሱ የመረጠው ሀገሪቱን በተለያዩ አጥሮች ከፋፍሎ አንዱ የሀገሪቱ ጫፍ ከሌላ የሀገሪቱ ጫፍ ጋር መነጋገር የማይችል በአድነት እንዲሰማው አድርጎ በሀገሪቱ አንደኛ፣ ሁለተኛ፣ ሶስተኛ የሚባሉ አይነት ዜጎች እንዲፈጠሩ አድርጎ በዚህም ኮትኩቶ ያሳደጋቸው ወጣቶች ዛሬ ያው አድገው እንግዲህ መልሰው እርስ በርስ እንዲናገሩ ዛሬ ኮሌጆቻችን ሰዎች እውቀት የሚገበዩባቸው ሳይሆን የሚጋደሉባቸው ዜጎች በማንነታቸው የተለያዩ አካባቢዎች ተዘዋውሮ ስራ የማይሰሩበት እንዲህ አይነት ሀገር መፍጠር ላይ ደርሰናል። ይሄ የሆነበት ምክንያት ኢትዮጵያ በታሪኳ እንደ ጥፋት ወይም እንደ መብት ጥሰት የሚወስዱት ከዚህ በፊት የነበሩ ነገስታት የሚሆኑ መንግስታት ጠንካራ ማዕከላዊ መንግስት ኖሮ ዳር ሀገሩን ሰፍቶ እንዲይዝ የሚመረጥበት ምክንያት ሀገሪቱ የዚህ አይነት የዳይቨርሲቲ
ቅይጥነት ነው የምትለው የብዙ ብሔረሰቦች ህብር መሆኗን ማለት ነው።
አዎ ህብር መሆኗን ይሄንን ህብርነት እንደጠበቁ ግን ደግሞ ከቁጥጥር እንዳይወጣ ለማድረግ በነበራቸው ፍላጎት ማዕከላዊ መንግስቱ አጋዊ የሆነ በጣም ጡንቻው የፈረጠመ ዳር ሀገሩን በጣም ሰፍቶ የሚይዝ አይነት ኃይልም የተቀላቀለበት እርምጃ ይወስዱ እንደነበረ ይታወቃል። በታሪካችን በተለያየ ጊዜ የምናውቀው ነው። ይህ ምርጫ ከነሱ የስልጣን ፍላጎት ጋር የተገናኘ አልነበረም። የሀገሪቱን ከፍተኛ አደጋ በመገንዘብ ሀገሪቱን እንደዛ አድርጎ መምራት የተሻለ መንገድ ነው ብለውም ስላሰቡ ሊሆን ይችላል። በዚያን ዘመን ኢህአዴግ ግን በተቃራኒው መንገድ ነው ሄደው። የሀገሪቱ ትልቁ ፈተና ለኋላ ያምጥቶ ጫነባት። ትልቁ ፈተናዋ እነዚህን የተለያዩ ብሔር ብሔረሰቦች በአንድ ላይ ሰፍቶ መያዝ ከባዱ ፈተና ነበረ። ይህንን ፈተና ቤት አስገባው፣ ኮትኩቶ አሳደገው። ዛሬ ይኸው ሀገሪቱ ላለችበት ሁኔታ ላይ ለቀውሱ የዳረገን ምክንያት ነው ያስባለሁ።
መልካም። በተነሱ ነጥቦች ላይ ለየት ያለ ሐሳብ ካለ ዳንኤል አንተ ምድል ሰጣለሁ። ተከታይ ጥያቄ ግላንሳ። ቀደም ብለህ ባነሳቸው ጭብጦች ውስጥ ኢህአዴግ ከወሰደው እርምጃ ጋራ ላለፈው አንድ ወር ጊዜ አንጻራዊ መረጋጋት ታይቶ ነበር። እነኚህ የተናጠል ክስተቶች ይሁኑ አይሁኑ እንጃ እንጂ አሳስቦኛል የሚለውን በትዩ አስቀምጣሃል። የእስረኞች መለቀቅ የብዙዎችን ይሁንታ የተሰጠው መሆኑ ይታወቃል። ይሁንና ታስረውም የት እንዳሉ የማይታወቁም በብዛት ባሉበት አገር ውስጥ የተወሰደ ቀዳሚ እርምጃ ተደርጎ በሚታይበት በርግጥ አስቸኳይ መፍትሄ የሚሹ ጥያቄዎች እየተመለሱ ነው ወይ? ኢህአዴግ ቅድም ፖለቲካዊ መልስ ይፈልጋሉ ያልካቸውን ጥያቄዎች የመስጠቱን መንገድ ጀምሯል ወይ?
በእሰጣ ገባ የቀረበው ውይይት አልተጠናቀቀም። አድማጮች በነገ ዕለት ይቀጥላል። አሁን የፕሮግራም ማስታወቂያ። ሳይፎን በነጻ እንድትጠቀሙበት በአሜሪካ ድምጽ ቀርቦላችኋል። የቪኦኤን ሳይፎን አገልግሎት በመጠቀም ያለ ማስታወቂያ ጋጋታና ያለ አንዳች የፍጥነት ገደብ ኢንተርኔት ላይ ማንኛውም መረጃና አገልግሎት ማግኘት ይችላሉ። የቪኦኤን ሳይፎን የሚያገኙበት መንገድ እንደሚከተለው ነው። አንደኛ፣ በቅድሚያ የአንድሮይድ ስልኮ ለመልካም ዜና @siphon3.com ኢሜል ይላኩ። ሁለተኛ፣ ከዚያም ሳይፎን አንድሮይድ APK የሚል ፋይል አባሪ ወይም አታች የተደረገበት ኢሜል ይደርሶታል። ሶስተኛ፣ የደረሶትን ሳይፎን አንድሮይድ .apk ፋይል ያውርዱትና ወይም ዳውንሎድ ያደርጉና ወደ አንድሮይድ ስልኮ ይጫኑት፣ ማለትም ኢንስቶል ያደርጉት። ከዚያም ቢሹ ወደ ቪኦኤ አምሃሪክ ቪኦኤ አማርኛ ወይም ቢሹ ማንኛውንም ሌላ የሚፈልጉትን ማህበራዊ ሚዲያ ወይም ዌብሳይት ገብተው እንዳሻው ይቅዘፉበት። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
ሰሜን ኮሪያ የደቀነችውን የኑክሌር ስጋት ለማብቃት ከፍተኛ ዲፕሎማሲያዊ ዘመቻ በመክፈት ጫና ማሳደር አስፈላጊ ነው ይላሉ የዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ሬክስ ቲለርሰን። ቲለርሰን ይህን አስተያየት የሰጡት በኮሪያው ሰላጤ የጸጥታና መረጋጋት ውጭ ጉዳይ ሚኒስትሮች ስብሰባ ላይ ነው። አገሮቻችን አሉ ቲለርሰን፣ አገሮቻችን ከዚህ ቀደም ላገዛዙ በህብረት የላክነውን መልእክት ደግመዋል። የኑክሌር ጦር መሳሪያ ባለቤት የሆነች ሰሜን ኮሪያን አንቀበልም። በዚህ ላይ ሁላችንም የምንጋራው ፖሊሲ አለ፣ ግባችንም አንድ ነው። ያ ፖሊሲና ግብም ሰላጤው ሙሉ በሙሉ ሊረጋገጥና ሊቀለበስ በማይችል ደረጃ ከኑክሌር ነጻ መሆን አለበት የሚል ነው ይልና የቪኦኤ አንቀጽ ሐተታውን ይቀጥላል። ውጭ ጉዳይ ሚኒስትር ሬክስ ቲለርሰን አክለውም ዩናይትድ ስቴትስ ከሌሎች የአካባቢው ሀገሮች ጋር በተለይም ከቻይናና ከሩሲያ ጋር በተደጋጋሚ ልዩነቶች እንዲፈጠሩ ለማድረግ ጥረት ብታደርግም አልያዘላትም፣ አሁንም ግንኙነቶቻችን ጠንክረው ይገኛሉ ብለዋል። የተባበሩት መንግሥታት ድርጅት አባል ሀገሮች በተለይም ቻይናና ሩሲያ በሰሜን ኮሪያ ላይ የተጣለውን ማዕቀብ ሙሉ በሙሉ አክብረው መገኘታቸው እጅግ ጠቃሚ ይሆናል። ይህን በተመለከተም ዩናይትድ ስቴትስና ሸሪኮቿ ማዕቀቡን በመጣስ በሕገ ወጥ መንገድ በድብቅ ቁሳቁሶችን ወደ ሰሜን ኮሪያ የሚያስገቡ ሀገሮችን እንቅስቃሴ ለመግታት በሚቻልበት መንገድ ላይ ተወያይተዋል። እርምጃዎቹ በባህር ላይ ከመርከብ መርከብ የሚተላለፉ ሕገ ወጥ ድርጊቶችንም በዓለም አቀፍ ደረጃ መከላከልን ያካትታሉ። ሰሜን ኮሪያ በየጊዜው ሚሳይል በመተኮስ የምትፈጥረው ስጋት እስካለ ድረስም ዩናይትድ ስቴትስ ማዕቀቡን ማጥበቋን ትቀጥላለች። የዚህ ከፍተኛ ዘመቻ ዓላማ ምንጊዜም ቢሆን ሰሜን ኮሪያ ወደ አስተማማኝ ድርድሮችና አካባቢውን ከኑክሌር ስጋት ነጻ ለማድረግ ነው። ሆኖም ገንቢ ድርድሮችን ለማድረግ አሉ ውጭ ጉዳይ ሚኒስትር ቲለርሰን፣ ገንቢ ድርድሮችን ለማካሄድ ከዚያኛው ወገን አስተማማኝ ተደራዳሪ ያስፈልጋል። እስካሁን ባለው ጊዜ ግን ሰሜን ኮሪያውያን ታማኝነታቸውን አላሳዩም። የፒዮንግያንግ ባለሥልጣናት የእኛ መንገዶች ሁሉ ክፍት መሆናቸውን ይገነዘባሉ፣ የት እንደሚያገኙንም አተውት አይደለም። ነገር ግን አሁንም ሌላውን የማስፈራራት ባሕሪ አላቸው ሲሉም ማከላቸውን ገልጾ የቪኦኤ ርዕሰ አንቀጽ ሐተታውን ሲያጠቃልል ዓለም አቀፉ ኅብረተሰብ ሰሜን ኮሪያ ከኑክሌር ነጻ የሆነ ተጨባጭ እርምጃ እስክትወስድ ድረስ የተባበረ ጫናውን መቀጠል አለበት ብሏል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
የአሜሪካ ድምፅ ራዲዮ አማርኛው ቋንቋ አገልግሎት በ19 እና በ25 ሜትር ባንዶች እንዲሁም በናይል ሳት በየቀኑ ከ3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ አበቃ። ከአቀናባሪዋ ብርሃን ኃይሉ፣ ከዋና አዘጋጅ ትዝታ በላቸውና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን። ነገ ቅዳሜ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ። The Voice of America.